ከዓለም ዜና እንጀምር። የዕለት ተረኛ ማን ተጋፍቶት ስለሽ ያሰማናል?
የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ በቅድሚያም አርስተ ዜና። ህዝባዊ ወያኔ ሀርነት ትግራይ ህዋት የግዳጅ ምልመላና ጦርነት አዋጁን ይሰርስ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂዩማን ራይትስ ዎች ላወጣው መግለጫ ምላሽ ሰጠ። የትራምፕ አስተዳደር ዩናይትድ ስቴትስ የሚኖሩ 350,000 ሄይቲያውያንና 6,000 ሶሪያውያን ከአገር በግዳጅ እንዳይባረሩ ከለላ ይሰጥ የነበረውን ህግ ለመሰረዝ የጀመረውን እንቅስቃሴ የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደሚደግፍ አሳወቀ። በቬንዙዌላ በደረሰው ርዕደ መሬት የሟቾች ቁጥር ዛሬ አርብ በእጥፍ ጨምሮ 589 መድረሱ ተዘገበ። የህይወት አድን ሰራተኞች በከባድ መሳሪያዎች እንዲሁም በእጃቸው ሳይቀር ሰዎችን ከፍርስራሾች ውስጥ ለማውጣት እየተረባረቡ መሆናቸውም ተገልጧል። ዜናው በዝርዝር። ህዝባዊ ወያኔ ሀርነት ትግራይ ህዋት የግዳጅ ምልመላና ጦርነት አዋጁን ይሰርስ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂዩማን ራይትስ ዎች ላወጣው መግለጫ መልስ ሰጠ። በጉዳዩ ላይ ለዶቼ ቬለ አስተያየት የሰጡት የህዋት ቃል አቀባይ አቶ ሚካኤል አስገዶም መግለጫው የተጋነነና መሬት ላይ ያለውን እውነታ ያላገናዘበ ብለውታል። ምልመላውን በተመለከተም እንደ ብሔር ሊመጣብን የተዘጋጀውን አደጋ ለመቀልበስ የሚደረግ ሲሉም አብራርቷል። ህዋት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ካስወገደ በኋላ ያዘጋጀው ረቂቅ አዋጅ ማንኛውንም ሰው በተለይም ወጣቶችን ወደ ወታደራዊ ስልጠና እንዲገቡ የሚያስገድድ ነው ተብሏል። በሂዩማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ወይዘሪት ላቲሻ ባድር አዋጁ በኤርትራ ካለውና ለበርካታ ዓመታት ከቆየው የብሔራዊ ወታደራዊ አገልግሎት ደንብና አዋጅ ጋር ተመሳሳይነት ያለው መሆኑን ለዶቼ ቬለ ተናግሯል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው አዋጅ ገቢራዊ እንዲሆን ከጸደቀ በኋላ በክልል ውስጥ በሚገኙ የማህበረሰብ አባላት ዘንድ ከፍተኛ ስጋት መፍጠሩን ደግሞ የክልሉ ነዋሪዎችና የህግ ባለሙያዎች ለዶቼ ቬለ መግለጣቸው ይታወሳል። ሱዳን ውስጥ የሚፈጸመው ብርቱ የሰብአዊ መብት ጥሰትን ለመቀልበስ ዓለም አቀፉ ማህበረሰብ አፋጣኝ እርምጃ እንዲወስድ ሲሉ የሰብአዊ መብት ተሟጋቾች ጠየቁ። አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎችን ጨምሮ 38 ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች በሱዳን የኤል ኦቤይድ ከተማ ያንዣበበ ያሉትን ብርቱ በደል ዓለም አቀፉ ማህበረሰብ እንዲቀለብስ ዛሬ አርብ ጥሪ አስተላልፏል። ድርጅቶቹ ባስተላለፉት ግልጽ ደብዳቤ ብርቱ በደልን ለመከላከልና ተጠያቂነት ጠንካራ እርምጃ ውሰዱ ሲሉ ለዓለም አቀፉ ማህበረሰብ ጥሪ አስተላልፏል። በሱዳን የደቡብ ኮርዶፋን ግዛት ስልታዊ የሆነችው ከተማ ለወራት በሱዳን የፈጥኖ ድራሽ ኃይላት ታጣቂዎች ተከባ መቆየቷ ስጋት አጭሯል። የተባበሩት መንግስታት ድርጅት ከአንድ ዓመት ከአራት ወራት በፊት የው ታጣቂ ቡድን ኤልፋሻር የተባለችውን ከተማ ከቦ ከቆየ በኋላ ያደረሰው አይነት ብርቱ የዘር ፍጅት በኤል ኦቤድ ከተማም እንዳይከሰት ሲል አስጠንቅቋል። ቱኒዚያዊቷ ታዋቂ የመብት ተሟጋች ሲህም ቤንሴድሪን የ25 ዓመት እስራት ተፈረደባቸው። የመብት ተሟጋቿ የአገሪቱን የሽግግር ፍትህ በመጨረሻ ዘገባ በክፊል አላስተዋለም በሚልም ተከሷል። የ75 ዓመቷ የመብት ተሟጋች የፍርድ ቤቱ ውሳኔ ከፍትህ ጋር ግንኙነት የለውም ሲሉ ለዜና አውታሮች ተናግሯል። በአረብ አብዮት ማግስት የተቋቋመው የእውነትና የክብር ኮሚሽን ፕሬዚዳንት የነበሩት ሲህም ቤንሴድሪን የመንግስት ተቋማት በስልጣናቸው ለመቆጣጠር የሚፈልጉ ያሏቸው ባለስልጣናትን የኮሚሽኑን ስራ ዋጋ ለማሳጣት እየሞከሩ ነው በማለትም ወቅሷል። መቀመጫውን ፓሪስ ያደረገው ዓለም አቀፍ የሰብአዊ መብቶች ፌዴሬሽን በበኩሉ ሲህም ቤንሴድሪን ላይ የተላለፈውን የፍርድ ቤት ውሳኔ መሰረተ ቢስ ሲል አጣጥሏል። ቤንሴድሪን ይመሩት የነበረው ኮሚሽን የዛሬ 6 ዓመት ባወጣው የመጨረሻ ዘገባ የቱኒዚያን ሙሰኛ ጨቋኝና ባገነን ስርዓት ማፍረስ ይገባል የሚል ጥሪ ማስተላለፉ ይታወሳል። ቱኒዚያዊቷ ታዋቂ የመብት ተሟጋች ለቀረቡባቸው ክሶችና ለተላለፈባቸው የእስር ውሳኔ ይግባይ ለማለት መዘጋጀታቸውን ተናግሯል። የትራምፕ አስተዳደር ዩናይትድ ስቴትስ የሚኖሩ 350,000 ሄይቲያውያንና 6,000 ሶሪያውያን ከአገር በግዳጅ እንዳይባረሩ ከለላ ይሰጥ የነበረውን ሕግ ለመሰረዝ የጀመረውን እንቅስቃሴ የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደሚደግፍ ትናንት አሳወቀ። በስድስት ለሶስት የወግ አጥባቂዎች አባላት የበላይነት የተሞላው የዚህ ጠቅላይ ፍርድ ቤት ድጋፍ ጊዜያዊ የህግ ከለላ በእንግሊዝኛ ምጻሩ ቲፒኤስ ላይም ተጽዕኖ ሊኖረው እንደሚችል የፈረንሳይ ዜና አገልግሎት ዘግቧል። ጊዜያዊ የህግ ከለላው ኢትዮጵያን ጀምሮ ዩናይትድ ስቴትስ የገቡ ከ10 በላይ ሀገራት ከአንድ ሚሊዮን በላይ ዜጎችን ተጠቃሚ አድርጎ እንደቆየ ይታወቃል። የትራምፕ አስተዳደር የጊዜያዊ የህግ ከለላ ጥቅምን በጊዜያዊነት ካገደባቸው ሀገራት መካከል ከሶሪያና ከሄይቲ በተጨማሪ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳን፣ ካሜሩን፣ አፍጋኒስታን፣ ሆንዱራስ፣ ሚያንማር፣ ኔፓል፣ ኒካራጓ፣ ቬኔዙዌላ እና የመን ይገኙበታል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬለ የዓለም ዜና ነው። በመላው አውሮፓ የሚገኙ የጤና ባለሥልጣናት ገዳዩ የሙቀት ማዕበል በአህጉሪቱ በተስፋፋበት ወቅት ዛሬ አርብ በርካታ የተለያዩ እርምጃዎችን ወሰዱ። ፈረንሳይ ውስጥ አልኮልን ለማገድ እንዳሳሰባቸው እንዲሁም በጋራ የሚሰባሰቡ ዝግጅቶች እንዲሰረዙ እንዳስገደዳቸው ሮይተርስ የዜና ምንጭ ዘግቧል። እጅግ ብርቱ የሙቀት ወጀብ ጀርመን ውስጥ ደግሞ አስፋይ በተባለው አውራ ጎዳና ላይ በርካታ የተሽከርካሪ መተላለፊያ መንገዶች መጨራመታቸው፣ መሰንጠቃቸው ብሎም መቅለጣቸው ተዘግቧል። ሙቀቱ ባየለበት የጣሊያኗ ሮም ከተማ የሙቀት ወጀቡን ለመቋቋም እንቅስቃሴዎች እየተደረጉ መሆናቸውን የከተማይቱ ከንቲባ ሮቤርቶ ጓልቲየሪ አሳውቋል።
ሁኔታውን በበርካታ ነገሮች እየተጋፈጥነው ነው። ውሃን ወደ ጭጋግነት እየለወጥን የምንረጭበት ስልትና የማቀዝቀዣ ቦታዎችም አሉን። የውሃ አስተዳደር ኩባንያችን ጎዳናዎችን በውሃ ማጠብ ጀምሯል። እድሜያቸው ለገፋ ሰዎችም በነፃ ወደ ዋና ስፍራ የሚገቡበት መርሃ ግብሮችን አሰናድተናል።
ሙቀቱ እጅግ ከማየሉ የተነሳ የኦስትሪያ ብሔራዊ የባቡር መጓጓዣ ባለሥልጣን የባቡር ሀዲዶች በሙቀቱ የተነሳ በቀጣይ ቀናት ሊጨራመቱ እንደሚችሉ አስጠንቅቋል። ፈረንሳይ ፓሪስ ከተማ ውስጥ ብቻ በድንገተኛ መንከባከቢያ ክፍል ገብተው የነበሩ 55 ሰዎች በ24 ሰዓታት ልዩነት ብቻ መሞታቸው ተገልጧል። በአብዛኛው የአውሮፓ ሀገራት የሙቀት ማዕበሉ ከ40 ዲግሪ ሴንቲግሬድ የደረሰባቸው እንደነበሩም ተዘግቧል። በቬኔዙዌላ በደረሰው ርዕደ መሬት የሟቾች ቁጥር ዛሬ አርብ በእጥፍ ጨምሮ 559 መድረሱ ተዘገበ። የሕይወት አድን ሠራተኞች በከባድ መሳሪያዎች እንዲሁም በእጃቸው ሳይቀር ሰዎችን ከፍርስራሾች ውስጥ ለማውጣት እየተረባረቡ መሆናቸው ተገልጧል። በሕይወት አድን ሠራተኞች ከፍርስራሽ ውስጥ የወጡ ኤሪክ ፖል የተባሉ ግለሰብ እንዴት በሕይወት እንደቆዩ እንዲህ ተናግሯል።
ከሲቪል መከላከያ አሊያም እርግጠኛ አይደለሁም ብቻ አንዱ መጥቶ እስኪያገኘኝ ድረስ ህንጻችን ውስጥ ለአራት ሰዓታት ያህል ነበር። ብዙ መሳሪያዎች አልያዙም። መሰርሰሪያ፣ መቦርቦሪያ፣ መከስከሻ ማግኘት ስላልቻሉ በጥፍራቸው ነበረ የገቡበት። እኔም ብሆን የላኩልኝን ነገር በመያዝ ረድቻለሁ። ቤቴ ውስጥ ከግድግዳው ፍራሽ የሚከላከሉኝ በርካታ ቁሶች ስለነበሩ ልተርፍ ችያለሁ።
ከቬኔዙዌላ የመሬት መንቀጥቀጥ የተረፉትን ለማግኘትና ፍራሾቹን ለማስወገድ ከ17 ሀገራት የተውጣጡ የሕይወት አድን ሠራተኞች እየተረባረቡ መሆናቸው ተገልጧል። ቬኔዙዌላን ረቡዕ ዕለት በመታውና በሬክተር መለኪያ ከ7.5 እና 7.2 በተመዘገበው ብርቱ ርዕደ መሬት በሺዎች የሚቆጠሩ ያሉበት አልታወቀም። በመጨረሻም የስፖርት ዜና። በዓለም ዋንጫ የምድብ ማጣሪያ ዛሬ ማታ ቀጥሎ ከምድባቸው 6 ነጥብ ሰብስበው ወደ 32 ቡድኖች የጥሎ ማለፍ መቀላቀላቸውን ያረጋገጡት ፈረንሳይና ኖርዌይ ይጋጥማሉ። ምርጥ ሶስተኛ ሆኖ የማለፍ ተስፋ ለመሰነቅ ደግሞ ያለምንም ነጥብ 3 የግብ ዕዳ ያለባት አፍሪካዊቷ ሴኔጋል በ6 የግብ ዕዳ መጨረሻ ላይ የምትገኘው ኢራቅን ትገጥማለች። ሁለቱም ጨዋታዎች የሚከናወኑት በተመሳሳይ ሰዓት ነው። በትናንትናው ዕለት ከኤኳዶር ጋር የተጋጠመው የጀርመን ብሔራዊ ቡድን ቀዳሚውን ግብ ጨዋታው በተጀመረ በ9 ደቂቃ ላይ ቢያስቆጥርም የ2-1 ሽንፈት ገጥሞታል። እንዲያም ሆኖ የጀርመን ቡድን ቀድሞ 6 ነጥብ ስለሰበሰበ የምድቡ መሪ ሆኖ አልፏል። ኤኳዶር በ4 ነጥብ የምድቡ ምርጥ ሶስተኛ ሆና አልፋለች። ተሰናባቿ ክሮአቲያን 2-0 የረታው ኮትዲቯርም በ6 ነጥብ በጀርመን በግብ ክፍያ ብቻ ተበልጦ በ2ኛነት አልፏል። ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ በጋራ በሚያሰናዱት የዘንድሮ የዓለም ዋንጫ ከየምድቡ ከፍተኛ ነጥብ ያስመዘገቡ ሁለት ቡድኖች በቀጥታ ወደ ቀጣዩ ዙር ያልፋሉ። እንዲሁም ከ12ቱ ምድብ ምርጥ ሶስተኛ ሆኑ 8 ምድቦች ቡድኖች ተጨምረው በድምሩ 32 ቡድኖች ወደ ቀጣዩ ዙር ያልፋሉ። ይህ ዶቼ ቬለ ሬዲዮ ነው። አርማጮች የማጠቃለያ ዜናውን በአጭሩ እናሰማለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት የግዳጅ ምልመላና ጦርነት አዋጁን ይሰርዝ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች ላወጣው መግለጫ ምላሽ ሰጠ። በቬኔዙዌላ በደረሰው ርዕደ መሬት የሟቾች ቁጥር ዛሬ አርብ በጥፍ ጨምሮ 589 መድረሱ ተዘገበ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።